Voice of America.
አሁን ሁለተኛውን አጋማሽ ስርጭታችንን ዘልቀናል። ቀዳሚው ሳምንታዊ ዲሞክራሲ በተግባር ነው። በኒውዚላንድ በቅርቡ የአርብ ጸሎት በማድረስ ላይ ሳሉ መስጊድ ውስጥ በተሰበሰቡ አማንያን ላይ ተፈጸመውን የጭካኔ ግድያ የሚያሳዩ በወቅቱ የተቀረጹ የቪዲዮ ቅጂዎች የማህበራዊ መገናኛ ብዙሃን ላላቸው ኩባንያዎች የማንቂያ ጥሪ ሆነዋል ሲል ይንደረደራል። ኩባንያዎቹ በመድረኮቻቸው የሚተላለፉ መልእክቶች ይዘት ጽንፈኝነትን የሚያበረታቱ አለመሆናቸውን በጥንቃቄ መመርመር እንደሚኖርባቸው ነው ምስሎቹ አጉልተው ያሳዩት። የፌስቡክና ጉግል ተወካዮች ታዲያ ትላንት በዩናይትድ ስቴትስ ምክር ቤት ቀርበው ለሕግ አርቃቂዎች ሲያስረዱ የመናገር ነጻነትንና በነጭ ጽንፈኞች የሚቀርቡ ጽሑፎችን ይዘት ሚዛኑን በጠበቀ መልክ የመቆጣጠሩ ጥረት እየተካሄደ ነው ሲሉ ተሟግተዋል። የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ተጨማሪ ዝርዝር አድርሳናለች። ሰለሞን ክፍሌ ያቀርበዋል። ለዲሞክራሲ በተግባር እንዲህ አቀናብሮ
በቤተ ክርስቲያን በምኩራብና በመስጊድ ላይ የተፈጸሙት ጥቃቶች በነጭ ጽንፈኞች የተቀሰቀሱና ማኅበራዊ መገናኛ ብዙሃን ያራገቧቸው ናቸው። ዲሞክራቱ የተወካዮች ምክር ቤት አባል ጄሮልድ ናድለር ያስረዳሉ።
ዓለምን ከመቅጽበት መገናኘት በሚቻልበት በአሁኑ ዘመን የነጭ በሬተኛ ቡድኖች በሶሻል ሚዲያ አማካኝነት ኢላማ የሚያደርጉት ጥቁሮችንና አነስተኛ ቁጥር ያላቸውን የሃይማኖት ተከታይ ማህበረሰቦችን ነው።
እንደ አውሮፓውያን ዘመን አቆጣጠር ከ2007 ዓመተ ምህረት ጀምሮ ነው የቀኝ ክንፍ ነውጠኞች በመላ ዩናይትድ ስቴትስ ጥቃቶችን ማድረስ የያዙት። አሁን ግን ችግሩ ከብሔራዊ ደረጃ አልፎ በዓለም ሁሉ ተሰራጭቷል። በክራይስት ቸርች ኒውዚላንድ መስጊድ ውስጥ ግድያው በተፈጸመበት ወቅት በቀጥታ የተሰራጩ ምስሎችም ችግሩ ምን ያህል ከባድ ፈተና እንደደቀነ አመልካች ነው። የፌስቡክ የፖሊሲ ዳይሬክተር ኒል ፖትስ ለሕግ አርቃቂዎቹ ሲያስረዱ እንዲህ ብለዋል።
1.2 ሚሊዮን የድርጅቱን ምስሎች የያዙ ቅጂዎችን እንዳይተላለፉ አግደናል። በተጨማሪም 300,000 የሚሆኑ ለመተላለፍ የተዘጋጁ ቪዲዮዎችን አግኝተን ሁሉንም ማስቆም ነቻልነው። 300,000 የሚሆኑ ለመተላለፍ የተዘጋጁ ቪዲዮዎችን አግኝተን ሁሉንም ማስቆም ነቻልነው በ24 ሰዓት ጊዜ ውስጥ ነው። ጠንካራና ቅጽበታዊ ምላሽ ሰጥተናል።
አንድ ስፍራ ላይ በጅምላ ግድያ ሲፈጸም በቀጥታ የሚተላለፉ ምስሎችን ከየድረገጹ ለማጥፋት የሚደረስ ውሳኔ ግልጽ ነው። ከ2 ቢሊዮን በላይ የሚሆነውን ሕዝብ በነጻነት የመናገር መብት መቆጣጠር ደግሞ የበለጠ በጣም ውስብስብ ነው። የጉግል ኩባንያ የሕግ አማካሪ አሌክሳንድሪያ ዋልደን እንዲህ ይላሉ።
Hate speech, because it often relies on spoken rather than visual cues, is sometimes harder to
detect. የጥላቻ ንግግሮችን ብንወስድ በድምጽ ብቻ እንጂ በምስል ስለማይቀርቡ ለመለየት በጣም ያስቸግራል። ከአሸባሪዎች ፕሮፓጋንዳ በተለየ ለማለት ነው። በሌላ በኩል መድረኩን በመጠቀም ድምጻቸውን ለማሰማት የሚፈልጉ ወገኖችንም ስለሚመለከት ከመጠን በላይ የሆነ ቁጥጥር ማድረግ የነዚህን ወገኖች ሐሳብ ስለሚያፍን ጥንቃቄ ያሻል።
የሶሻል ሚዲያ ማለትም የማህበረሰብ መገናኛ ብዙሃን ኩባንያዎች በፕላትፎርሞቻቸው ላይ ለሚቀርቡ አስተያየቶች ይዘት ሕጉ ይከላከልላቸዋል፣ በሕግ ይጠበቃሉ ለማለት በኬቶ ተቋም ባለሙያው ማቲው ፊኒ ያብራራሉ።
This is a piece of legislation that really allows the internet as we understand it to exist. And fiddling with it
ይህ የሕግ አንቀጽ ነው በእውነቱ ኢንተርኔት እንዲቆይ የሚያደርገው። እናም ይህን ሕግ መነካካቱ በአገልግሎቱ ተጠቃሚዎች ላይ መጥፎ ተጽዕኖ የሚያሳድር ይመስለኛል። ምክንያቱም ሕጉን ማሻሻል ቢፈለግ ፌስቡክን፣ ትዊተርን እና ዩቲዩብን ለሚወጡ ጽንፈኛ አስተያየቶችን ይዘት ተጠያቂ ሊያደርግ ነው። ያ ሲሆን ፕላትፎርሞቹ በሚሊዮን የሚቆጠሩ ቻናሎችንና ይዘቶችን መቆጣጠሪያ መስመሮችን ሊዘጉ ነው።
የነጭ ጽንፈኝነት መልእክት በፌስቡክ ላይ መቼም ቢሆን እንዲወጣ ተፈቅዶ አልታየም። በቅርቡ ግን ኩባንያው የእገዳ አድማሱን በማስፋት ተጠቃሚዎች አትራፊ ወዳልሆኑ ድርጅቶች ከጥላቻ ቡድኖች ራሳቸውን እንዲያርቁ የሚረዱ መድረኮችን እንዲጠቀሙ መክሯል። አሁንም ኒል ፖትስ የፌስቡክ የፖሊሲ ዳይሬክተር ያስረዳሉ።
Extended that policy to include a ban on all praise, support and representation.
የእገዳ ፖሊሲውን በማስፋት በሁሉም አይነት የምስጋና የድጋፍ ወይም የነጭ ብሔርተኝነትና የነጭ ከፋፋይነት ላይ የሚሰብኩ አስተያየቶችን አካተናል። እኛ እነዚህን የፖለቲካ ዘይቤዎች የምናያቸው ሁከት ለመፍጠር ከተነሱ ጽንፈኞች ጋር አያይዘን ነው።
ፕሬዚደንት ዶናልድ ትራምፕ ፍልሰተኞችን አስመልክተው የሚሰጧቸው አስተያየቶችና እንደ አውሮፓውያን ዘመን አቆጣጠር በ2017 በቻርልስቪል ሰላማዊ ሰልፍ ወቅት ነጭ አክራሪ ስለፈጸመው ጥቃት የሰጡት ምላሽ የጥላቻ ንግግሮች እንዲበረታቱ አድርገዋል ሲሉ ዲሞክራቶች ይተቻሉ። ፕሬዚደንቱ ይህን ክስ አይቀበሉም። የነጮች ጽንፈኝነት መኖሩን ግን አንድ የሀገሪቱ ከፍተኛ የሕግ አስከባሪ ባለስልጣን ባለፈው ሳምንት አረጋግጠዋል። ክሪስቶፈር ሬይ የፌዴራሉ ቢሮ ምርመራ ክፍል ዳይሬክተር ናቸው።
We assess that it's a persistent, pervasive.
ይህ ችግር ያላቋረጠና የገዘፈ መሆኑን ተገንዝበናል።
ዩቲዩብን ያጥለቀለቀው ዘረኝነት ይዘት ያለው አስተያየት ችግር የሚፈታው የአስተያየት መቀበያ ክፍሉን በአስቸኳይ በመዝጋት መሆኑን የምክር ቤቱ አብላጫ አባላት ይረዳሉ።